ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች ትሰማላችሁ።
እንደኔ አይነቷም አክሰስ ሳይኖራቸው ለሚለፉት ደግሞ ያው ትጋታቸውን እንዲቀጥሉ ነው። በቃ ስኬታማ ለመሆን አንዴ አይደለም ስኬት የሚመጣው፣ ከብዙ ቻሌንጆች ብዙ ነገሮች ካጋጠሙ በኋላ ነው።
ወጣት መዲና ገመችን የሰማናት። መዲና ዓለም አቀፉ የቀይ መስቀልና ቀይ ጨረቃ ማህበር ያዘጋጀው የህግ ሀተታ ውድድር አሸናፊ ናት። ለአሸናፊነት ስላበቃት ሀሳብ ቆየት ብላ ታውጋናለች።
ጉዳዩ አፍሪካዊ እልባት የሚያሻው የአፍሪካ ችግር ነው። የአፍሪካ ሰብአዊና ህዝቦች መብት ኮሚሽን የምር ያልሆነ የውሳኔ ስልጣን ያለው ህግ ተርጓሚ የፍትህ አካል ነው።
በኢትዮጵያ መንግስት ላይ በአህጉራዊው የአፍሪካ ሰብአዊና ህዝቦች መብት ኮሚሽን ፊት ክስ ያቀረበው ሌጋል አክሽን ወርልድ ዋይድ የተሰኘ ተቋም ኃላፊ የሆኑትን አንቶኒያ መልቪን የሰማናቸው። ሙሉ ጉዳዩ በምሽቱ ይቀርባል። እኚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር የዓለም ዜናዎች እናሰማቸዋለን። ኤደን ገረመው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። ከሰኔ 2013 ዓ.ም ማብቂያ ጀምሮ በትግራይ ክልል እርዳታ እንዲያደርስ ፍቃድ ያገኘው የዓለም የጤና ድርጅት ድጋፍ ለማድረስ የነዳጅ እጥረት አጋጥሞኛል አለ። ኢንሱሊንን ጨምሮ የወባ፣ የስኳር በሽታ፣ የስነ ተዋልዶ፣ ጸረ ባክቴሪያ መድኃኒቶችና የተመጣጠኑ ምግቦች እንዲሁም መሰረታዊ የጤና መገልገያ መሳሪያዎች በነዳጅ እጥረት ምክንያት ከታሰቡበት ሳይደርሱ በመጋዘን ውስጥ ይገኛሉ ሲል በትላንትናው ዕለት ድርጅቱ ያወጣው መግለጫ አስታውቋል። ባለፈው አርብ የካቲት 4 2014 ዓ.ም የዓለም የምግብ ፕሮግራም ድጋፎችን በአየር ማድረሱንና ሌሎች ተጨማሪ ድጋፎችንም በዚህ ሳምንት እንደሚላኩ ድርጅቱ አስታውቋል። ወደ ትግራይ ክልል ባለፈው ህዳር ወር ላይ ከገቡት ሁለት የነዳጅ ጭነት መኪኖች ውጪም እስካሁን ድረስ ምንም አይነት የነዳጅ አቅርቦት አለመድረሱም ተገልጿል። የመንግስታቱ ድርጅት የሰብአዊ ጉዳይ አስተባባሪ ኦቻ በክልሉ ያለውን አጣዳፊ ድጋፍ ለማሟላት 2200 ሜትሪክ ቶን የጤና ግብአቶች፣ 1.5 ሚሊዮን የኮሌራ ክትባቶች፣ 888,000 የሚሆን ደግሞ እድሜያቸው ከአምስት ዓመት በታች ለሆኑ ህጻናት የሚሰጥ የፖሊዮ ክትባትና 30,000 ሜትሪክ ቶን የተመጣጠኑ ምግቦች አቅርቦትና ሌሎች ድጋፎችም እንደሚያሹ በዝርዝር ያስቀመጠ ሲሆን የሀገር ውስጥ ባለስልጣናትና ዓለም አቀፍ አጋሮች በትግራይ ክልል የነዳጅ አቅርቦት እንዲኖር ድጋፍ እንዲያደርጉ ጥሪ አቅርቧል። በትላንትናው ዕለት በዩክሬን ኪየቭ ከአቻቸው ቭላድሚር ዘለንስኪ ጋር የተገናኙት የጀርመኑ መራሄ መንግስት ኦላፍ ሹልዝ ምዕራባውያን ሀገራት በአውሮፓ የደህንነት ጉዳዮች ዙሪያ ከሩሲያ ጋር ቆፍጠን ያለ ውይይት ለማድረግ ዝግጁ ነን አሉ። የጀርመኑ መራሄ መንግስት ኦላፍ ሹልዝ የሩሲያው ፕሬዝዳንት ቭላድሚር ፑቲን በዩክሬን ላይ ያነጣጠሩት ስጋትን ለማረጋጋት እየሰራን ነው ብለዋል። በዚህ በእሳቸው አባባል ዙሪያ ከሩሲያ የተሰማ ነገር የለም። ይሁንና የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ምንም እንኳን ፑቲን ዩክሬን የኔቶ ወታደራዊ አባል ሀገር እንዳትሆን እየጠየቁ ቢሆንም ከዩናይትድ ስቴትስና ከሰሜን አትላንቲክ የቃል ኪዳን ሀገራት ኔቶ ጋር እንደሚወያዩ አስታውቀዋል። በአንጻሩ ዩናይትድ ስቴትስና አጋሮቿ ፑቲን ከሰሞኑ በዩክሬን ላይ ከፍተኛ የሆነ የሚሳይል ጥቃት ሊፈጽሙ ይችላሉ ሲሉ አስጠንቅቀዋል። የጀርመኑ መራሄ መንግስት በዛሬው ዕለት ከሩሲያ አቻቸው ቭላድሚር ፑቲን ጋር በሞስኮ ይገናኛሉ ተብሎ ይጠበቃል። በመጨረሻም ላለፉት ጥቂት በማይባሉ ቀናት አድማ በወጡ ከባድ መኪና ሹፌሮች ተዘግቶ የከረመውና እጅግ የሚጨናነቀው የዩናይትድ ስቴትስና የካናዳ ድንበርን የሚያቋርጠው መንገድ እሁድ ዕለት ከተከፈተ በኋላ እንቅስቃሴዎች አሁንም ድረስ በሰላም እየተካሄዱ እንደሆነ ተገለጸ። የዲትሮይት ዓለም አቀፍ የድልድዮች ኮርፖሬሽን ባወጣው መግለጫ አምባሳደር የተሰኘው ድልድይ በድጋሚ ሙሉ ለሙሉ የተከፈተ ሲሆን የካናዳና የዩናይትድ ስቴትስ ምጣኔ ሀብት በድጋሚ በንግድ እንዲተሳሰር ማድረግ ተችሏል ብሏል። ፖሊስ መንገዱን ለማስከፈት ከ20 በላይ የሚሆኑ ሰዎችን በሰላማዊ መንገድ ማሰሩና 7 መኪኖችንም ማስነሳቱን አስታውቋል። አድማጮች ለማክሰኞ ምሽት ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ወደ ሀብታሙ ስዩም እመልሳችኋለሁ።
ኤደን ገረመውን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። ለዛሬ ወደ ያዝንላችሁ የመጀመሪያው መሰናዱ እንሻገር። መዲና ገመቹ በደምቢ ዶሎ ዩኒቨርሲቲ አምስተኛ ዓመት ህግ ትምህርት ክፍል ተማሪ ስትሆን 19ኛውን የምስራቅ አፍሪካ ዓለም አቀፉ የቀይ መስቀልና ቀይ ጨረቃ ማህበር የሀተታዊ ጽሑፍ አሸናፊ ሆናለች። ሀተታዊ ጽሑፉን የጻፈችው በዓለም አቀፉ ሰብአዊ መብት ህግ ወይንም ጦርነት ህግ ፈተናዎች ዙሪያ ሲሆን ውድድሩ ላይ በምስራቅ አፍሪካ ውስጥ የሚገኙ ከ7 ሀገራት የተውጣጡ በ30 ዩኒቨርሲቲዎች የሚማሩ 48 ተማሪዎች ተሳታፊ ነበሩ። ናኮር መልጋ ካምቦ መዲናን በስልክ አነጋግረው ተከታዩን ጥንቅር ልኮልናል። መዲና ስለ ውድድሩ ሁኔታ አስቀድማ ታብራራለች።
ውድድሩ በአሲያርሲ የሚዘጋጅ ውድድር ሲሆን
የዓለም አቀፍ የቀይ መስቀልና የቀይ ጨረቃ ማህበር
እና የአፍሪካ ሀገራት ያሉ ዩኒቨርሲቲዎች የሚዘጋጅ ነው። ከነዚህም ውስጥ 30 ዩኒቨርሲቲዎች እና 48 ተወዳዳሪዎች የተካፈሉበት ውድድር ነበር። 19ኛው ነው እና እሱ ላይ ተሳትፌ ነበረ እኔ ደምቢ ዶሎን በመወከል እና እኔ ያቀረብኩት ሀተታዊ ጽሑፍ ወይ ደግሞ ኢሴ ከነዚህ ሀገራት ዩኒቨርሲቲዎች ጥሩ በመሆኑም አንደኛ ተደርጎ ተመርጧል እና አሸናፊ ሆኛለሁ ማለት ነው።
ምን ላይ ነበር አተኩረሽ የጻፍሽው? እንድታሸንፊ ያደረገሽ ነገርስ ምንድን ነው ብለሽ ታስቢያለሽ?
ሀተታዊ ጽሑፉ ያው 4ኛ ዓመት ላይ የወሰድነው ኮርስ ነበረ። አይቼል ወይ ደግሞ ኢንተርናሽናል ሂውማኒታሪ ሎ የሚባል ኮርስ ነበረ። በአማርኛው የጦርነት ህግ የሚባል እና ከሱ ጋር የተገናኘ ነው ሙሉ ኢሴው ማለት ነው። የጻፍኩት ኢሴው ይሄ የጦርነት ህግ የሚያጋጥሙ ቻሌንጆች እሱ ላይ ነበረ። ኮንክሉድ ያደረኩትኝ ይሄን ኢሴው የህግና የአተገባበር ቻሌንጅ እንደሚያጋጥመው ይሄ የህግ ጦርነት የሚል ነበረ ማለት ነው።
ውድድሩ በየትኛው ወር ነበር የተካሄደው? ደምቢ ዶሎ ለወራት ኮኔክሽንም ተቋርጦ ነበር እና አላስቸገረሽም ኮኔክሽን አግኝተሽ ይህንን ጽሁፍ ቶሎ ለሚፈለገው ድርጅት ለመላክ? ከዛ ከውድድሩ ምንድን ነው ያገኘሽው?
ውድድሩ የተካሄደው ላስት የር ጁን ሴሚቱም ምናምን ላይ ነው።
ሰኔ 2013 ዓ.ም።
እና የዛኔ ደግሞ ግማሹን እዛው ጀምሬ ነበረ ግቢ ውስጥ ማለት ነው። እና አጋጣሚ ደግሞ የሀገራት ናሽናል ሙት ኮርት ተወዳዳሪ ነበርኩኝ የግቢውን ወክዬ ድሬዳዋ ላይ። እና ወደዛ ሄድኩኝ ለሳምንት ምናምን እዛ ተወዳድሬ፣ ከዛን አጋጣሚ በምርጫው ወደ ግቢ አልገባንም ማለት ነው። ከዛን እዛው ቤት ያው ቤት ደግሞ አክሰሱ አለኝ ደምቢ ዶሎ ላይ ጀምሬ የነበረውን ጽሁፍ ቤት ውስጥ ጨረስኩኝ ማለት ነው። እና ብዙም እንትን አላጋጠመኝም። ያጋጠመኝ ውጤቱ ከወጣ በኋላ ነው። ውጤቱ ከወጣ በኋላ ሽልማትም አስበው የወጣው ውጤት ምናልባት ጥቅምት ላይ ነው የሰማሁት። ነገር ግን ምንም ምርጫ አልነበረኝም የመሄድም። ሁለት ደግሞ ያው ዳታም አክሰሱ ስላልነበረኝ ከነሱ ጋር ኮሚኒኬት ማድረግ አልችልም ነበረ እና በውክልና ማለት በሰው ነበረ እነሱ ኢሜይል ቼክ እያደረጉ ከዛ በኋላ ነው እየተነጋገሩ ለእኔ ደግሞ በስልክ የምናወራ የነበረው ማለት ነው። እና ውጤቱ ከወጣ በኋላ ነው በጣም ተቸግሬ የነበረው ማለት ነው። ምክንያቱም ግቢ ስለነበርኩ።
ግቢ ደግሞ የኢንተርኔት አክሰስ አልነበረም
በዛ ወቅት ላይ።
ከዛ ምንድን ነው የተሸለምሽው?
የተሸለምኩትኝ የብርና ሰርተፍኬት እንዲሁም ደግሞ መጽሐፍ። በጣም ወዶ መጽሐፍ ተሸልም ያለው።
ምንድን ነው የተሸለምሽው መጽሐፍ? ስንት ብር ተሰጠሽ?
ከሰመሪ ኢንተርናሽናል ሂማተራለው ነው።
ጥሩ ገንዘብ ነው?
አዎ ለእኔ በቂ ነው። ማሸነፉ በቂ ነው።
እስቲ ስለ ወደፊት እቅዶችሽ ንገሪ።
ወደፊት ያው አንደኛ በግቢ ነው ክዬ በዚሁ ላይ መስራት ፈልጋለሁ ከአይሲአርሲ ጋር በመሆን ግቢው ላይ እንዲህ ሌጋል ክሊኒኮችን መክፈት፣ ሂማቸራል አሲስታንቶችን መስጠት፣ የሚመለከት ነገሮችን መስራት ፈልጋለሁ ደምቢ ዶሎን በመወከል። በተጨማሪ ደግሞ ያው ብዙ ነገሮች ላይ መሳተፍ ፈልጋለኝ።
ያስተዋልሻቸውን ወጣቶች ነገር በፈተና ሲሞሉ ወደኋላ የመመለስም አዝማሚያ ሊያጋጥማቸው የሚችሉ ወጣቶች አሉ። እንዳንቺ ደግሞ በርትተው ወደፊት ሄደው ውድድርም ለማሸነፍ የሚበቁ ተማሪዎችም አሉ እና መልእክትም ካለሽ?
በመጀመሪያ ይሄ እድል እያላቸው የመሰላቸት ወይም ደግሞ የሆነ አይሳካልኝም ብሎ ተስፋ የመቁረጥ አለ አይደለ? እንደዛ አይነት ወጣቶችም በጣም አሉ። ከኔ ጋርም ኢቭን እየተማርን ያለን ማለት ነው። ኧረ ይሄ ዝም ብሎ ነው አለ አይደለ? ኢቭን አንተን ራሱ ተስፋ እንዳታደርግበት የሚያደርጉ አሉ፣ እንደዚህ አይነት ወጣቶች ማለት ነው። እና እነሱ ያው መሞከር እንዳለባቸው ሁሌ በቃ ትራይ፣ በቃ ቻሌንጅ አድርጎኛል ደምቢ ዶሎ፣ የኔትወርክ አክሰስ አይኖርም ብዙ ጊዜ የኮኔክሽን ይሄ ደግሞ በቃ የበለጠ እንድትሰራ ለምንድን ነው የሚሉ ብዙ ጥያቄዎችን እንዲያስነሳ ነው የሚያደርግ። እና ያ እኔ ስኬታማ እንደሆን አድርጎኛል። በእልህ እንድሰራ ነው ያደረገኝ ማለት ነው። ብዙ እንደኔ አይነት አክሰስ ሳይኖራቸው ለሚለፉት ደግሞ ያው ትጋታቸውን እንዲቀጥሉ ነው በቃ ስኬታማ ለመሆን አንዴ አይደለም ስኬትም የሚመጣው ከብዙ ቻሌንጆች ብዙ ነገሮች ካጋጠሙ በኋላ ነው። እኔ አንዴ አይደለም ይሄን ነገር ያገኘሁት ብዙ ነገሮች ላይ ተሳተፋለሁ። ግቢያችን በሚያዘጋጁ የተለያዩ ነገሮች ላይ ተሳተፋለሁ አለበት ሁሌ አንዱ ይሳካልኛል አንዱ አይሳካልኝም። ስለዚህ ይሄኛው አልተሳካልኝም ብዬ አላቆምም ማለት ነው። ኢቭን አንደኛው በዚህኛው አመት ባይሳካልኝ በሚቀጥለው አመት ራሱ ላይ ተሳተፋለሁ ማለት ነው። ስለዚህ ሁሌ በቃ መሞከር ነው ያለባቸው ወጣቶች።
መጨረሻ ላይ ማለት የምፈልገው ነገር አለ?
ማመስገን
ማንን?
እሺ መጀመሪያ ያው ደምቢዶሎ ነው ስኩል ኦፍ ሎው ዲኒን በተጨማሪ ደግሞ አድቫይዘሮቼን በጣም አመሰግናቸዋለሁ። ከምንም በላይ ደግሞ ICRC
መዲና ገመቹ በጋቢና ቪኦኤ ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁ እናንተን።
ናኮርን በጅጉና መሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። አሁን ደግሞ ወደ ቀጣዩ ሌላ ዝግጅት እናምራ። ሌጋል አክሽን ወርልድ ዋይድ ዓለም አቀፉ የህግ ትግበራ ተቋም በመላ ዓለም ለሚገኙ የከፋ ሰብአዊ መብት ጥሰት ለደረሰባቸው ተጎጂዎች የህግ ድጋፍ በማድረግ የሚታወቅ ተቋም ነው። ተቋሙ ከአጋሮቹ ዲቤ ቮይስ ፕሊፕተን እና ከፓን አፍሪካን ጠበቆች ህብረት ጋር በመሆን ከሰሞኑ ኢትዮጵያን በአፍሪካ የሰብአዊና ህዝቦች መብት ኮሚሽን ፊክስ ፊት መክሰሱን አስታውቋል። የትግራይ ብሔር ተወላጆች ቀርበው ደረሰብን ያሉትን በደል ካጋሯቸው በኋላ ማስረጃዎችና የሰው ማኝነቶችን አካተው ለክሱ መነሳታቸውን የሚናገሩት የተቋሙ ኃላፊ አንቶኒያ መልቪ ክሱን በኮሚሽኑ ፊት ለማቅረብ ለምን እንደመረጡ እንዲያስረድተውናል።
Well, it's an African problem and we should look at African solutions. The African Commission is a quasi-judicial body.
ጉዳዩ አፍሪካዊ እልባት የሚያሻው የአፍሪካ ችግር ነው። የአፍሪካ ሰብአዊና ህዝቦች መብት ኮሚሽን የምር ያልሆነ የውሳኔ ስልጣን ያለው ህግ ተርጓሚ የፍትህ አካል ነው። ከአስር ዓመታት በተሻገረ ዕድሜው በአህጉር ውስጥ ለሚፈጸሙ የሰብአዊ መብቶች ጥሰቶችና በደሎች ምላሽ በመስጠት አቅሙን እየገነባ ይገኛል። የተመሰረተው አዲስ አበባ ላይ በመሆኑ በእጅጉ እርባና አለው ብለን እናስባለን። ጉዳዩን ኮሚሽኑ ወደ ተመሰረተባት ሀገር መልሶ ለመውሰድ ፈልገናል። ኢትዮጵያ በትግራይ ክልል ውስጥ ለደረሱ የሰብአዊ መብቶች ጥሰቶች ብዙ እውቅና አልሰጠችም። ክሱን ለማቅረብ ይሄ ጠቃሚ ስፍራ ነው ብለን እናስባለን። አሁን ላይ ክሱን ማቅረብ ለምን አስፈለገ ለሚለው የአፍሪካ ኮሚሽን በመጪው የካቲት 16 አዲስ አበባ ላይ ይሰበሰባል። እኛም ይህንን ተንተርሰን በዚህ ሰዓት ኮሚሽኑ በኢትዮጵያ ላይ አፋጣኝ እርምጃ በመውሰድ በሁሉም ሰላማዊ ሰዎች ላይ የሚደርሱ የመብቶች ጥሰቶችን እንዲያስቆም ጥያቄ ለማቅረብ ወሰነናል።
በሰሜን ኢትዮጵያ ክፍል ጦርነት ከተቀሰቀሰ ወዲህ በሁሉም ተፋላሚዎች ዘንድ የሰብአዊ መብት ጥሰቶች መፈጸማቸውን የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር፣ የኢትዮጵያ ሰብአዊ መብቶች ኮሚሽንና ሌሎች የመብት ተሟጋች ድርጅቶች ከዚህ ቀደም ባወጧቸው ሪፖርቶች ላይ አስታውቀዋል። የኢኮኖ ዘንድ ክሳችሁ ለምን በኢትዮጵያ መንግስት ላይ ብቻ አነጣጠረ ብለን የጠየቅናቸው ኃላፊዋ ይህንም መልሰዋል።
No, we haven't, and we're very aware of the UN reports and other reports, and that
በሌሎች ወገኖች የተፈጸሙ ጥሰቶችን ገሸሽ ያደረግን አይደለም። በተባበሩት መንግስታት ድርጅት በኩልም ሆነ በሌሎች ድርጅቶች በግጭት ውስጥ በተሳተፉ ሌሎች አካላት ላይ የቀረቡ ክሶችን እናውቃለን። ለምን ከኢትዮጵያ መንግስት ጀመራችሁ ለሚለው እነዚህ ጥሰቶች የተፈጸሙት በኢትዮጵያ ግዛት ውስጥ ነው። በህጉ መሰረት ኢትዮጵያ በግዛቷ ውስጥ ያሉ ሁሉንም ሰላማዊ ሰዎች ደህንነት የመጠበቅ ትልቅ ግዴታ አለባት። በተመሳሳይ ሳቤ ኢትዮጵያ በግዛቷ ውስጥ ለተወሰዱ የጦር እርምጃዎች የራሷን ተግባራት በተመለከተ ኃላፊነት የመውሰድ ግዴታ አለባት። ስለሆነም ገና ከጅምሩ ዜጎቿን የመጠበቅና በሰላማዊ ሰዎች ላይ የሚደርሱ ጥሰቶችንም የማስቆም ታላቅ ኃላፊነት እንዳለባት በመጥቀስ ተጠያቂ እንድትሆን ፍላጎት አድሮብናል።
የአፍሪካ ኮሚሽን ከተጎጂዎች ጎን ለመቆም መልካም አጋጣሚውን አግኝተዋል ሲሉ የሚናገሩት አንቶኒያ መልቪ ከኮሚሽኑ የሚጠብቁትን እንዲያብራራሉ።
ኮሚሽኑ አቤቱታችንን እውቅና ሰጥቶ የኢትዮጵያ መንግስት በሰላማዊ ሰዎች ላይ የሚደርሱ ጥሰቶችን እንዲያስቆም፣ በትግራይ ክልል የደረሱ ጥሰቶችን እውቅና ሰጥቶ ዜጎቹን ይቅርታ እንዲጠይቅ ያቀረብናቸውን አፋጣኝ እርምጃዎች እንደሚቀበል ተስፋ እናደርጋለን። በተለያዩ የዓለም ክፍሎች ግጭቶች እንደመፈጠራቸው የትግራይ ሁኔታ እንዲዘነጋ አንፈልግም። የጉዳይ በትግራይ ያለው ሁኔታ ትኩረት እንዲያገኝ ያደርጋል። የአፍሪካ ኮሚሽን አቋምን ለማሳየትና እርምጃ ለመውሰድ የሚያስችል ልዩ ድል ነው። ቀጣዩ ደረጃ የአቤቱታውን ፍሬ ነገር ማጤን ሲሆን ግጭቱ የቀጠለ በመሆኑ ውሳኔው በእጅጉ ጠቃሚ ነው።
የአፍሪካ ሰብአዊና ህዝባዊ መብቶች ኮሚሽንን ጨምሮ አህጉራዊ ተቋማት አፍሪካ ውስጥ ለሚፈጠሩ ችግሮች ተጨባጭ መፍትሄ የመስጠት አቅም እንደሚያንሳቸው የሚከራከሩ ጥቂት አይደሉም። የሚሰጧቸው ውሳኔዎች የወረቀት ላይ ነበር ከመሆን ተሻግረው በአባል ሀገራት ላይ ያላቸው አስገዳጅነት ኃይል መለስለሱ የክሶችን ውጤታማነት አጠራጣሪ አድርገዋል። የዓለም አቀፉ ህግ ትግበራ ተቋም ኃላፊዋ አንቶኒያ መልቪግን ይህንን መቀየር የሚቻለው ተቋማቱን በመፈተን ነው ይላሉ።
Again, it's a really good question and one that we've been grappling, but we believe that if you don't keep testing justice...
ይህ ጥሩ ጥያቄ ነው። የሚፈታተን ጉዳይም ነው። ይሁንና መሰል የአፍሪካ ተቋማት የሰብአዊ መብቶች ጥሰቶችን በተመለከተ ምላሽ እንዲሰጡ መፈተን ካልቀጠልን ራሳቸውን ማሻሻል አይችሉም። ለዚያ ነው ከአፍሪካ ኮሚሽን ምላሽ ማግኘት ጠቀሜታ አለው የምንለው። አባል ሀገራት የሚነገረውን መስማት አለባቸው። ከጉዳዩ ክብደት አንጻር የአፍሪካ ኮሚሽን ለአፍሪካ የሰብአዊና ህዝቦች መብቶች ፍርድ ቤት ጉዳዮችን የመምራት ስልጣን እንዳለውም መዘንጋት የለብንም።
የአፍሪካ ሰብአዊና ህዝቦች መብቶች ኮሚሽን የዛሬ 35 ዓመት ግድም የተመሰረተ በ11 የአፍሪካ ሀገራት የተቋቋመ ድርጅት ነው። ሰብአዊና ህዝባዊ መብቶችን ለማበረታታትና ለመጠበቅ ብሎም የአፍሪካን ቻርተር ለመተርጎም ስልጣን ያለው ተቋሙ ከዚህ ቀደምም ሀገራት ተከሰውበት ያውቃሉ። የዛሬ 10 ዓመት ገደማ መሆኑ ነው ሊቢያ በህገ ወጥ የሰዎች ዝውውርና ከባርነት ጋር በተገናኘ ተከሳለች። ኢትዮጵያ መንግስት በአሁኑ ክስ ዙሪያ ያለው ምልከታ ያጋራን ዘንድ በውጭ ሀገራት ያሉና በሀገር ውስጥም ይመለከታቸዋል ያልናቸውን ባለስልጣናት ለማናገር ያደረግነው ጥረት ለዛሬ አልተሳካም። መልሳቸውን ለማግኘት ጥረታችን ይቀጥላል። America Dems, Haptam Museum, Washington, D.C. ጋቢና ቪኦኤ በመከታተል ላይ ያላችሁት የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር ኢትዮጵያ ትምህርት ሚኒስቴር ይፋ ባደረገው አዲሱ የትምህርት ፍኖት ካርታ የግብረ ገብ ትምህርት እንደ አዲስ እንደሚጀመር ማስታወቁ መጪው ትውልድ እንደ ሀገር ለመቆም የሚያስችለውን የጋራ እሴቶችን ለመገንባት እንደሚረዳ ምሁራን ተናግረዋል። ትምህርቱ መሰጠት ሲጀምርም ሁሉንም ማህበረሰቦች ባማከለ ሰብአዊ እሴቶች ላይ ትኩረት እንዲያደርግም ተመክሯል። ለመሆኑ የግብረ ገብ ትምህርት ምን ማለት ነው? በአዲሱ የትምህርት ስርዓት ውስጥ መካተት ውስጥ ለሀገር ግንባታው ምን ሚና አለው? ስትል ስመኝሽ ቆይ ጠይቃለች። መልሱን በቀጣይ ዘገባው አካታለች።
ከሁለት አስርት ዓመታት በላይ ኢትዮጵያ ስትከተለው የነበረውን የትምህርት ስርዓት በአዲስ የተካው ፍኖተ ካርታ ቅድመ አንደኛ ደረጃ፣ አንደኛ ደረጃ፣ መካከለኛ ደረጃ እና ሁለተኛ ደረጃ በሚል እርከን በከፋፈላቸው ሁሉም የትምህርት መስኮች የግብረ ገብ ትምህርት ለመጀመር ተዘጋጅቷል። ለመሆኑ ይህ የግብረ ገብ ትምህርት ምን ማለት ነው? ምን አይነት አስተምሮቶችንስ ያካትታል? በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የሚያስተምሩት ፕሮፌሰር በቀለ ጉተማ ያብራራሉ።
በርካታ ነገሮች አሉ። ከሞራል ፍልስፍና፣ ኤቲክስ የሚወሰዱ ለሁሉም አማካይ የሆኑ እንደ ቨርቹ ኤቲክስ የሚባል አለ። ጥሩነት በራሱ ጥሩ ነው የሚል የግብረ ገብ አስተሳሰብ ወይም የሞራል አስተሳሰብ ስላለ በሱ ላይ ቢመሰረት፣ ከዛ ሰብአዊነትን እና የመሳሰሉትን መብቶችን የሚያካትቱ ነገሮች አድርጎ ቢያስተምሩ ተገቢ ነው ለሁሉም።
የግብረ ገብ ትምህርት ለኢትዮጵያ አዲስ አይደለም። ለመጀመሪያ ጊዜ በአንደኛ ደረጃ ትምህርት ቤቶች ውስጥ እንዲሰጥ የተደረገው በአጼ ኃይለ ሥላሴ ዘመነ መንግስት ሲሆን በስነ ምግባር የታነጸ ትውልድ የመፍጠር ዓላማ ነበረው። በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የሚያስተምሩት ፕሮፌሰር በቀለ ጉተማ በወቅቱ የነበረው ትምህርት ጥቅም ቢኖረውም ሁሉን አካታች ግን አልነበረም ይላሉ።
እኛ ስንማር ለምሳሌ የኦርቶዶክስ ክርስትና አይነት ከዛ ላይ የተወሰዱ ነገሮች ነው እኛ በኤሌመንተሪ የተማርነው። በአብዛኛው ከቅዱስ መጽሐፍና ከመሳሰሉ የተገኙ ነገሮች ነው። እሱ ጥቅም አለው። ተማሪዎችን በዛ መንገድ ልጆችን፣ ወጣቶችን ቁጥጥሮ ማሳደጉ ጥቅም አለው። ፈሪሃ እግዚአብሔር የሚባለውን በማስረጽ በእርግጥ ግን የሌሎቹን የማያቅፍ አይነት ስለሆነ ሞር አሁን ሴኩላር የሆነ አይነት አካሄድ የሌሎቹን እሴቶች የማያኮስስ አይነት አድርገን እንሄድበት ነው ትሉም ይመስል።
ቀጥሎ የመጣው የደርግ ስርዓት የግብረ ገብ ትምህርትን ከሃይማኖት መነጠል ቢችልም በምትኩ መንግስት በወቅቱ ይከተለው የነበረው ርዕዮተ ዓለም ማስተማሪያ በማድረጉ የግብረ ገብ ትምህርት ዓላማ መስመሩን ሳተ ይላሉ ፕሮፌሰር በቀለ። ኢህአዴግ ወደ ስልጣን ከመጣ በኋላም የስነ ዜጋ ትምህርት ተብሎ ይሰጥ የነበረ ቢሆንም ይህም የፖለቲካ አመለካከትን ለማስረጽ የዋለ እንጂ ስነ ምግባርን ያስተማረ እንዳልሆነም ይከራከራሉ። ለመሆኑ የግብረ ገብ ትምህርት ለተማሪዎች መስጠት የሚያስፈልግበት ዓላማው ምንድን ነው? አዲሱን የትምህርት ፍኖተ ካርታ ይዘት በቅርበት የተከታተሉትና በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህርና አጥኚ የሆኑት ዶክተር በድሉ ዋቅጅራ ምላሽ አላቸው።
የስነ ምግባር እሴቶች የምንላቸው በስራ ዓለም ውስጥ መካተት ያለባቸው እነኚህ ማህበራዊ እሴቶች ወይም በእንግሊዝኛው ኢቲካል ቫሊውስ የሚባሉት ትክክለኛ መሰረታዊ እሳቤዎች ላይ፣ ምክንያታዊነት ላይ እንዲመሰረቱ ለማድረግ ነው እና ይሄ ከሰብአዊነት ጋር የተያያዙ ትክክለኛ ለምሳሌ ፍቅርን፣ መተሳሰብን፣ ፍትህን፣ አለመዳለትን፣ እኩልነትን እነኚህ የሚሉት ማህበረሰብ የሚመሰረትባቸው እሴቶች ምክንያታቸው ሊጣመም ሊዛባ ይችላል። እንደዛ እንዳይሆኑ ለማድረግ ነው የሚያስፈልገው።
ዶክተር በድሉ ዋቅጅራ አክለው በእነዚህ ሰብአዊ የሆኑ መሰረቶች ላይ የተመረኮዘ የግብረ ገብ ትምህርት ከፖለቲካ አስተሳሰብ የጸዱና በማንኛውም ማህበረሰብ ውስጥ የሚገኙ እሴቶችን ለማስተማር እንዲሁም ከስር መሰረቱ በመልካም ስነ ምግባር የተገነባ ትውልድን ለመፍጠር ያስችላል ሲሉ በምሳሌ ያስረዳሉ።
ለምሳሌ አሁን በጣም ኢትዮጵያ ውስጥ በኛ እድሜ በጣም ተለውጦ ያለው ሙስና፣ ጉቦኝነት፣ አሁን ትክክለኛው የስነ ምግባር እሴት ሲጎድል ምን ይሆናል? መሰረታዊ ታይና እሱ እንዲያገኝቶ የለ ብለሽ የምታየውን ነገር መነሻ ታደርጊዋለሽ። ሶ ኢትስ ኮመን ትያለሽ፣ ማንም የሚበላውን እሱ እየተጠቀመ እኔም ትያለሽ። ይሄ ማለት ከስር ያሉት ማህበረሰቡ የተገነባባቸው ስነ ምግባራዊ እሴቶች መሰረት የሆነው ሪዝኒንግ ወይም ምክንያታዊነት ላልቷል፣ በቃ ከዛ ተለያይቷል ማለት ነው።
ይህ ወጣቶችን በስነ ምግባር የማነጹ ተግባር በትምህርት ስርዓት ውስጥ መካተቱ አንድ እርምጃ መሆኑን የሚስማሙት ምሁራን የትውልድ ስነ ምግባር ክፍተት የሚሞላው ግን በትምህርት ቤት በሳምንት አንድ ወይም ሁለት ጊዜ በሚሰጥ ትምህርት እንዳልሆነ ያሰምሩበታል። ፕሮፌሰር በቀለ እንደሚሉት ከመምህራን ጀምሮ ስልጣን ላይ እስካሉ አመራሮች ድረስ ተግባራዊ ኃላፊነትም አለባቸው።
አሁን ትምህርት ብቻ ሳይሆን ደግሞ ተግባር ወሳኝ ነው። አንዱ መተኮር ያለበት ለምን እሴቶቻችን ተሸረሸሩ ለሚለው አለማወቅ፣ ማስተማር ብቻ ይህን ነገር ሊለውጠው አይችልም። ከትምህርቱ ጎን መምህራን ይሁኑ አስተዳዳሪዎች ይሁኑ ፖለቲከኞች ይሁኑ ሌሎቹ አርአያ መሆን ካልቻሉ፣ ሌቦች በሚከብሩበት ህብረተሰብ ውስጥ ልጆችን እንደዚህ ደጉኑ ምናምን ብሎ ማስተማር በጣም ከባድ ስለሚሆን ተግባርና ትምህርት እንዴት አብሮ ይሄዳል? ምን አይነት ምሳሌና ምን አይነት አርአያነት ነው መምህራንን የትምህርት አመራርን የፖለቲካ አመራርን ሌላ ሌላውም የሚያስቀምጠው የሚለውም አብሮ መታየት አለበት።
አቶ በድሉም በዚህ ይስማማሉ። በወላጅና አካባቢ እንዲሁም በተለያዩ ተቋማት የተደገፈ የግብረ ገብ ትምህርት በተለይ እንደ ኢትዮጵያ በብዙ ውጥረት ውስጥ ባለ ሀገር ውስጥ የሚኖሩ ወጣቶች ተስማምተውና ተከባብረው እንደ ሀገር ለመቆም የሚያስችላቸውን የጋራ ማህበራዊ እሴቶችን ለመፍጠር ቁልፍ መሰረት መሆኑን ያሰምሩበታል።
ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ከየትም አልመጣም። ኮመን ሴንስ የለም። ኮመን የሆነ የተፈጥሯዊ እውቀት የሚትዩ አለ አይደለ? ማህበረሰብ ውስጥ ኮመን ሴንስ አሁን የለም። ኮመን ሴንስ ለዚህ ነው በጋራ መቆም ያቃተን። ለዚህ ነው የጋራ የምንላቸው ቫሊዎች የጠፉት። ለዚህ ነው እኔ ካልተጠቀምኩ ኢትዮጵያ ገደል ትግባ የሚል እኮ አለ። አየሽ፣ ኮመን የሆነ ነገር ይሄ ሁሉ የመጣው ተደምሮ ከዛ ነው የመጣው። ከታች ጀምሮ አልተገነባም። ኮመን የሆነውን የሰብአዊነትን እንደ ሀገር የገነባ ነው ነገር የለምና እድገት ለማምጣትና ማህበረሰቡን ለማጽናት የሀገርን ልዕልና ከፍ ለማድረግ በጣም መሰረታዊ የሆኑ ይዘቶችን ይዞ በተጠና መልኩ በይድረስ ይድረስ አይደለም እና በዘመቻ ሳይሆን በተጠና መልኩ ሊሰጥ ይገባል ይሄ ትምህርት።
በያዝነው የ2014 ትምህርት ዘመን ተግባራዊ እየተደረገ የሚገኘው አዲሱ የትምህርት ስርዓት ከግብረ ገብነት በተጨማሪ አገር በቀል እውቀት፣ ሙያና የቀለም ትምህርት፣ ቴክኖሎጂ፣ ምርትና ተግባር፣ ጥናትና ምርምርም እንደሚያበረታታ ፍኖተ ካርታው ያትታል። ለሚቀጥሉት 5 ዓመታትም ተግባር ላይ ይውላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። በመቀጠል ለዕለቱ ከያዝንላችሁ ዝግጅቶች ወደ መጨረሻው እናመራለን። ችግር ብልሃትን ይወልዳል እንዲሉ ኮቪድ-19ን ለመቋቋም በዓለም ዙሪያ የተለያዩ የፈጠራ ስራዎች እንዲሁም የሕክምና ግኝቶች ተሰርተዋል። ተከታዩ የኬሮል ፒርሰን ዘገባ ስለ አንዱ ይነግረናል። የደን ገረሙ ታቀርበዋለች።
ኤላባዝ ሜዴብ ህፃን ልጅ የተቅማጥ በሽታ ሲይዘው በናይጄሪያ አቡጃ ከሚገኘው መኖሪያ ቤቷ በመሆን ሐኪሟን በድረገጽ ማግኘትና ማውራት ችላለች። የኮቪድ-19 ወረርሽኝ ሐኪሞች ለህሙማኖቻቸው እንክብካቤ የሚያደርጉበትን መንገድ ባደጉትም ሆነ በበለጸጉት ሀገራት በብዙ መልኩ በመቀየር ተጽዕኖ አሳድሯል። ቴሌሜዲሲን የተሰኘው ህሙማንና የህክምና ባለሙያዎች በተለያዩ አካባቢና ቦታ ሆነው የህክምና አገልግሎት የሚያገኙበት መንገድ ነው። እጅግ ሩቅ በሆኑና ህንድ ሀገር ውስጥ ባሉ በሁለት የሂማሊያ መንደሮችም ጭምር ይሄ አገልግሎት ይሰጣል። ዶክተር ራጅሽ ጉላሪ ስለዚህ ጉዳይ እንዲህ ያብራራሉ።
ቀድሞውንም ቢሆን እነዚህ አካባቢዎች በከባድ በረዶ ሳቢያ ከዓለም የተቆራረጡ ነበሩ። ለዚህም ነው በዚህ መንገድ ህክምና መስጠቱ መልካም የሚሆነው።
በርቀት የህክምና ዘዴ ከቤታቸው ውጪ ህሙማን ወደ ጤና ጣቢያ በማምራት በዚያ በሚገኙ የጤና ባለሙያዎች እየታገዙ ከጤና ጣቢያው ውጪ ባሉና ሩቅ ቦታ በሚኖሩ በጉዳዩ ላይ በሰለጠኑ ሐኪሞች መታየት ይችላሉ። ዶክተር ራጅሽ ጉላሪ በድጋሚ
We have been able to cater to about 3000 consultations
በነዚህ ሁለት ሩቅ የሀገሪቱ ቦታዎች ለሚገኙ ወደ 3000 የሚጠጉ ህሙማን በርቀት የህክምና መንገድን በመጠቀም የጤና ምክር መስጠት ይችላል።
በዩናይትድ ስቴትስ የዩስተን የሳይንስ ማዕከል በተደረገ ጥናት አንዳንድ ህፃናትን በርቀት ህክምና ዘዴ በመጠቀም 99% ከሚሆኑ በሽታዎች መታደግ መቻሉን ያሳያል። ከዚህ በተጨማሪም ይሄ በሽታ ለኮቪድ-19 ተጋላጭ የመሆን እድልን በሰፊው ታድጓልም ሲል ጥናቱ አመላክቷል። በዩናይትድ ስቴትስ ገጠራማ ቦታዎች ያሉ የኦፒየም ሱሰኞችም አብዛኛውን ጊዜ በህክምና ጣቢያዎች ውስጥ ግልጋሎቱን አያገኙም። ነገር ግን አሁን ላይ ይህንን የህክምና መንገድ መጠቀም ይችላሉ። በሜሪላንድ ዩኒቨርሲቲ የተደረገው ጥናት ቴሌሜዲሲን ወይም የርቀት ህክምና በአካል እንደሚደረገው ህክምና ሁሉ ውጤታማ ነው ይላል። ህክምና ባለሙያዎችም ከዚህ ቀደም ኖራቸው የማያውቅ አይነት መረጃና እድል እንደፈጠረላቸው ይናገራሉ። በተለይም ደግሞ የአእምሮ ጤና ችግር ባለባቸው የዩናይትድ ስቴትስ ወታደሮች ላይ ይሄ ህክምና ውጤት አሳይቷል። ዶክተር ጆኤል ሾልተን የጦር ሰራዊት ጤና አስተዳደርና የስነ አእምሮ ባለሙያ ናቸው።
One of the benefits I think we've learned and the pandemic has really
ይሄ ወረርሽኝ ካመጣቸው ለውጦች መካከል መልካም የሆነው በድረገጽ እንክብካቤ ማድረግ መቻሉ ነው። በተለይም ከተሐድሶ አንጻር ባለሙያዎች ህሙማኑ ከክሊኒክ ውጪ በቤታቸውም ሆነ በማህበረሰቡ ውስጥ እንዴት እየተንቀሳቀሱ እንደሆነ የሚያሳይ ነው።
የርቀት ህክምና ከሚያመጣቸው በረከቶች አንዱ ህሙማን ከስራ ማስፈቀድ ሳይኖርባቸው በአጭር ጊዜ ውስጥ መታከም መቻላቸው ነው። በተለይም በታዳጊ ሀገራቶች ለጉዞ የሚወጣውን ወጪ ለመቆጠብ ያግዛል። ከዚህ በተጨማሪም በዚህ ህክምና አማራጭ በመጠቀም ከዚህ ቀደም ሊያገኙዋቸው የማይችሉ የነበሩ ሐኪሞችን ማግኘትም ይችላሉ። ጊዜና የህክምና ወጪን በመቀነስም ዓለምን ከብዙ ድህነት ሊታደግ እንደሚችልም ተስፋ ተጥሎበታል።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉና አመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስናው እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።